የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ምሽት የተሰናዱ ዝግጅቶችን ይዤ አብራችሁ ቆያለሁ። ቀዳሚው ዝግጅታችን በአምቦ ዩኒቨርሲቲ ግጭት ውስጥ የነበሩ ተማሪዎች ለርቀት የተሰለፉበትን ዘገባ ያሰናዳ ነው።
በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት የኢትዮጵያውያን ፍቅር እየተነቀረበት ነው ማለት ያለበት
የአምቦ ዩኒቨርሲቲ ፕሬዝዳንት ተር ታደሰ ቀኔ ናቸው። በሙሉ ዝግጅት እንመለከታለን። ኤልሻዳይ የርዳታና የልማት ድርጅት የተባለ ግብረሰናይ ድርጅት ከልመናና ከጎዳና ህይወት እናወጣቸዋለን በሚል ሰበብ ከጎዳና ላይ ታፍሰንና ወደ ማሰልጠኛ ተቋም ብንወሰድም ለጉልበትና ብዝበዛ እንደዚሁም ለሰብአዊ መብት ጥሰት ተዳርገናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራይ ማሰልጠኛ ተቋም ተፈናቅለው ወደ ባህር ዳር ከተማ የመጡ ተማሪዎች ተናግረዋል።
ውሃና አስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራት የሰጠው። እኛ ግን መጣ ስላለብን ወደ 8 እና 7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
የምህረት አዋጁ ሊጠናቀቅ ጥቂት ቀናት ቀርተውታል ተብሏል። ማብራሪያ የያዘ ቃለ ምልልስም አለ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። በአምቦ ዩኒቨርሲቲ በአማራና ኦሮሞ ተወላጆች መካከል ተፈጥሮ የነበረውን ግጭት ለማብረድና ተማሪዎቹን ለማስታረቅ የተለየ አካሄድ የተከተሉትን የዩኒቨርሲቲ ፕሬዝዳንት አስተያየት የያዘ ዘገባ ነው የመጀመሪያውና ቀዳሚው ዘገባችን። በዚህ የእርቅ ስነ ስርዓት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ተገባብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከስቶ የነበረውን ግጭት ለማብረድ የተደረገው ጥረት እንዳስደሰታቸው ተማሪዎቹ ገልጸዋል። አዲሱ የአምቦ ዘጋቢያችን ናኮር መልካ ተከታዩን ዘገባ ልኮልናል።
የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና ባለፈው ሳምንት 12/2011 ዓ.ም በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነ ስርዓት ላይ መልእክት ሲያስተላልፉ ስንሰማማና አንድ ስንሆን የማንችለው ነገር የለምና አንድ ሆነን ሰላማችንን እንጠብቅ ብለዋል።
ደስ የሚለውን እንደዚህ እንደዛሬ አይነቱን ቀን መፍታት እንችል በራሳችን እጅ ደስ የማይለውን ቀን እየሰጠን ስለምንጎዳ እየተጎዳን ስላየው ነው ሁኔታው የሚሆነው። ምክንያቱም ግልጽ ያልሆነ ነገር ግልጽ ባልሆነ ምክንያት ስንጣላ ህዝቡ የፖለቲከኞች መሳሪያ ብቻ ይሆናል፣ ሌላ ምንም አይሆንም። ተጠቃሚ አሁን ፍትህ አይረጋገጥም። አንድነት ከሌለ ዲሞክራሲ አይኖርም፣ ፍትህ አይኖርም፣ ነፃነት አይኖርም።
ከጎንደር የመጣው የዩኒቨርሲቲው ሶሻል ወርክ ተማሪ ስለመንሴው እንዲህ ይላል።
ጸቡ በሁለቱም ክልሎች ተፈጥሯል። ተማሪዎች ኢሞሽናል በመሆን እንጂ ኤግዛክትሊ ኮዝ የመጣበትን አያውቁም። እናም ተማሪዎች ኮዙን እስካላወቁ ድረስ ያን ነገር መደረግ እንደሌለበት።
አብዱራማን አልይ የአፋን ኦሮሞ ትምህርት ክፍል ተማሪ ነው። ያለፈው ሳምንት ክስተት ተማሪዎችን ለማጋጨት ያለመ ቢሆንም እኛ የዚህ ኩይ አላማ መጠቀሚያ መሆን የለብንም ይላል። የዩኒቨርሲቲ ተማሪዎች ወደፊት ማድረግ አለባቸው የሚለውንም ተናግሯል።
አባራቶን ይገኛ ድሬ ማሪታ ዘኒ ኦፊት አመቹ ደንደውዳን ናገኝ ኸበጀሜ ኦላንቱማን ሴራ ኸበጀሜ።
ተማሪ ኢተፋጋም በበኩሉ ያለፈው ሳምንት ግጭት በግቢው ተማሪዎች አርቆ ሐሳቢነት የከፋ ጉዳት ባያደርስም ትምህርት ለአንድ ሳምንት መቋረጡ የሚያመጣውን ጫና ገልጿል።
ሜዳኔ ኑረት ከከፍሲስ ገማ በርኖታቲኒ ጆሮም በርኖታን ደላ ደርቤራ።
ግጭቱ በትምህርት በኩል ባደረሰብን ጉዳት የትምህርት ጊዜያችንን አሳልፎብናል። መድረስ የነበረብን የትምህርት ክፍለ ጊዜ ላይ አልደረስንም። የስነ ልቦናም የአካልም ጉዳት የደረሰባቸው አሉ።
ተማሪዎች ለወደፊትም ቢሆን ትርጉም በሌለው ምክንያት ከመጋጨት ተቻችለውና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል።
ወለት ጉንስ ካኖመም ቃሞሌን ፈየደሙን ግዱ ሰነ ከጅራን ይበከማ ከነረትሞ ወጅቹራፍ ምቲያንጋ።
ግጭት ሲፈጠር ተጠቃሚ የሚሆኑ አካላት እንዳሉ ይታወቃል። እኛ ግን በመግባባትና በመተባበር ይህንን ለማስወገድ ተስማምተናል። ያለፈው ስህተት እንዳለ ሆኖ አንድነታችንን አጠናክረን እርስ በርሳችን ተናበን አስተማሪዎቻችንና ተላላቆቻችንን የሚነግሩንን ሰምተን ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን።
በርቅ ስነ ስርዓቱ ላይ ተጣደም አግኝተን ያነጋገርናት ታዋሳ የመጣች ተማሪ ግጭትን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች።
በአምቦ ዩኒቨርሲቲ ከዚህ በፊት ግጭት ነበረ እና ይሄ ግጭት ሳይባባስ በፊት ተማሪዎች በመግባባትና እርቅን በመፍጠር ፍቅርንና በማንገስ አድርገው እየተማሩ ነው እና ይሄ ደግሞ ወደፊት ምን ያሳያል? መከባበርንና አብሮ በመኖር አብሮ በመቻቻልን ያረጋል ብዬ አስባለሁ። ፋይዳው ሰላም ካለ ምንም አይቻልም እና ያንን የመማርና ማስተማር ሂደትን ለማሳደግ ግዴታ ሰላም መኖር አለበት ነው።
የዩኒቨርሲቲው ፕሬዝዳንት ዶክተር ታደሰ ቀና በስነ ስርዓቱ ላይ ተገኝተው መልእክት ሲያስተላልፉ አይናቸው ለምን እንባ አቅሮ እንደነበረም ጠይቀናቸዋል።
ከዚህ ማከል ግጭት ተፈጠረ ተሰነ ተማሪዎች እየተሰለጠቱ አጋጣሚ ነበርና የዛሬ ሳምንት የደሙ ልጆችን በየሆስፒታል ያደረሰ ነበር ሰቆቃ ነበር። ዛሬ ግን ያቀናልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለት ሞት ይሄንን ህግ በጣም ያማረው የሆነ ህግ ማዘጋጀት ሁሉም ተማሪ እንደዚህ ያደረሽ ወልቶ ግጭት ብሎ በሰላም ይቀመጥ እኔ ራሴ እንዳይመቆጣጠር አልቻልኩም ያልኳቸው ምንድነው ያስለቀሰኝ ዛሬና ዛሬ ሳምንት ተማወዳደር ነው። ዛሬ ሳምንት ምን ውስጥ ነበርና ዛሬ ደግሞ እንዲህ ነበር። ዛሬ በጣም ደስ የሚል ስሜት ውስጥ ነው ያለነው። የዛሬ ሳምንት ግን በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የፈጠር ነው እኛው ራሳችን መሆኑ ያሳዝነኛል። የምት መልእክት ነው ያስተላለፍኩትና ከፍተኛ ስሜት ውስጥ የገባ ሰው ያው ደስታ ነበረ።
ፕሬዝዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ ፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል። እርስ በርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ የትምህርት ግዚያቸው እንዳይባክንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን ዓላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዝዳንቱ መክረዋል።
ዩኒቨርሲቲ ተማሪ ለህዝባችን አንድነትና ፍቅር ድልድይ መሆን ነው እንጂ የምትበቅባቸው የተላጫ ማለክተኛ መሆን የለባቸው። በእነሱ ምክንያት የተሰመቸ ነገር የለባቸው። በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት ኢትዮጵያውያን ፍቅር የተነገረበት ነው መሆን ያለበት። የኔ መልእክት ይሄ ነው። ሁሉም ሰው ይህን መልእክት ሰምቶ የግሉን የበኩሉን አስታውሶ ካደረገ ደግሞ አንድነታችን ይጠነክራል፣ አገራችንም ነገ የተበለጸገች ትሆናለች።
ለአሜሪካ ድምፅ ራዲዮ ናኮር መልካ ካምቦ።
ኤልሻዳይ እርዳታና የልማት ድርጅት በተባለ ግብረሰናይ ድርጅት ከልመናና ከጎዳና ህይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰንና ተገፈን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛና ለሰብአዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራይ ማሰልጠኛ ተቋም ተፈናቅለናል ያሉ ይወድና ወደ ባህር ዳር ከተማ ሄዱ ወጣቶች ገልጸዋል። ከመጣን ከአንድ ወር በላይ ሆኗል የሚሉ ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልግንን በሙሉ እንዲያሟላልን ትዕዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን እያጉላሉን ነው ብለዋል። የባህር ዳር ከተማ አስተዳደር ሰራተኛ ማህበራዊ ጉዳይ ጽፈት ቤት በበኩሉ ተፈናቃዮቹን በዘናቂነት ለማቋቋምና የብድርና የመስሪያ ቦታ ለመስጠት እያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶችን ዳርጓል ያሉትን የመከላከያ ብረታብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምጽ በሰጡት ቃል ወጣቶቹ በርሻና በተፈጥሮ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርናና ልማት እንዲገቡ ጥረት ቢደረግም በመዘግየቱ ሊበተኑ ይችላሉ ብለዋል። አስቴር ምስጋናው ናት ይህንን ዘገባ ያሰናዳችው ከባህር ዳር በተከታዩ ትዳስሷለች።
ኤልሻዳይ የእርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስዛል የሚል መረጃ ደረሰኝና አዲስ ራይ ወደ ተባለው ማሰልጠኛ ተቋም ገባው ይላል ወጣት አክሊሉ ኃይሉ።
ከዚህ ኤልሻዳይ ነው ይመስልሽ? እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናው ምንም የተደረገው። ጉዳና ላይ የሚኖር ወጣቶች፣ ስራ አጥ አነስተኛ ገቢ ላይ ያሉ ወላጅ አልባንም ይጨምራል። ይሄ በስራ ድል ሳልተገኘላችሁ ዳግሮ ፕሮሰሲንግ ኢንዱስትሪ ተቀይሯል። በዚህ መስራት ምትፈልጉ ትሰራላችሁ፣ ማትፈልጉ ምይር ትችላላችሁ ተባለ። እንሄዳለን ብሎ ለሚወጣው ተኩስ ተጀመረ። በዛ ማል ብዙ ወጣት አልቋል።
ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፌ የገባው የመንግስት ሰራተኛ ነበርኩ ይላል።
እኔ ከአዲስ አበባ ነው ሄድኩት፣ ታፍሼ ነው ሄድኩት። ከአዲስ አበባ ወደ አፋር ሄድ ነው ለሊት ነው ሄድ ነው ሲነጋ እዛ ላይ በመንደርስበት ሰዓት ልብስ ተወልቂያለሽ፣ ጸጉርሽን ትላጫለሽ። ከተላጨሽ በኋላ ደግሞ በወታደር ተሰለፊና በብርጌድ በመከፋፈል ምዝገባ አለ። ምዝገባው ምን የሚል ነበር? ፎርሙ ጎዳና ላይ ስንት አመት ቆይታል? አልቆየውም በምትይበት ሰዓት ዱላ ነበር። እኔ አሁን ጎዳና አልቆየውም፣ ግን ዱላው ሲጠናብኝ አንድ አመት ብዬ ተመዝግቤያለሁ። ቄሱ ለሄዳለ ቄስ መምህር፣ ለምሳሌ እኔና ሃይ ስኩል ያስተማረኝ መምህር ታብሶ ነው የመጣሱ። እብድም አለ በተመሳሳይ ዝም ብለው ጠርገው ያመጧቸው። እነዛ ግን በአራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ አለፈ። ምርጫ ባለፈ ገብሩ ገብረ ጻድቅ ገብረ ማርያም የሚባል ነው አሁን ዳርፉል ነው ያለው ኦብዘርቨር ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን። እኛም እናውቀው ታሪክ የለም ስለ ፖለቲካ፣ አበጣችሁም ፈነዳችሁም ኢህአዴግ ያሸንፋል አለን።
በአዲስ ራይ ማሰልጠኛ ተቋም የነበሩ 163 ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ተደርጎብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ።
የጎዳና ልጆች ናቸው፣ የአእምሮ ዘገምተኝነት አላቸው፣ ይህንን ነገር ለማድረግ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥተናል። ከዛ በኋላ በብዙ ተጽዕኖ በግማሽ በኩል ትምህርት እያስተማሩን ጠዋት ላይ ትምህርት እስከምንገባ 50ና ከዛ በላይ የሆነ ድንጋይ ስንሸከም ነበር።
ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈርን ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራት የሰጠው። እኛ ግን መጣ ስላለብን ወደ 8 ነው 7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራይ ማሰልጠኛ ማዕከል ነው የሚለው። የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማዕከሉ ምግብ ካልበላሽም ዱላ አለ፣ ባይጥምሽም ትበያለሽ፣ ስራ ካልሰራሽም ደበደብያለሽ፣ ብቻሽን ስትቀመጭም ትደበደብያለሽ።
በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ 17000 ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣ ነው 3100 ብቻ ነን ይላል ወጣት ጌታቸው።
10 ወር ለተከታታይ ስልጠና ወስደናል። ከሶስት ግንባታ ከጨረስንላቸው በኋላ ማለት ነው ስልጠና ወሰር ከሰለጠን በኋላ ሌላ ሳይት ሰርዱ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት ታቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳን የለበት። ከ17000 ሰው የተመረቀ 11400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ 6880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንት ነው የመጣና 3130 ሰው ነው። በየክልሉ ይበታል። ያኛው ሰው ወዲየት አደ ወዲየት አይታወቅም። ለምን ተመረቀን በሙያን ገባን በመንልበት ሰዓት አሸባሪ ገባላችሁ ተባለ። ቅርብ ነው መከላከያ ሰራዊት ያገር መጣ። እኔ ኮሚቴ ነኝ በነገራችን ላይ ከሄድኩ ጀምሬ የማከሉ የሰው ኃይል አስተዳደር ነኝ። አማራ መሆኔን ማንም ማያቀኝም። ያረብሻ ሲነሳ አዋሽ ግድብ አለ እሱ ተለቀቀ። ሩጡ አመልጣሉ ሲሉ አዋሽ እየገቡ ነው የሞቱ አብዛኛውን ማለት ነው። ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ አሸባሪ ገባን የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ መጨረሻ ላይ 3 ሰዓት የጀመረ ጦርነት 11 ተኩል ላይ በረደ። የሞተ ሰው ከየጫካ ተለቅሞ ሲመጣ 2 ኩንታል ጫማ ነው የመጣ። ብሔር ተኮርም ነበረው በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽኖም ነበረው።
ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግነ። ወደ አማራ ክልል የመጣነው 573 ወጣቶች ስንሆን በችግር ምክንያት ተበታትነን አሁን 163 ሆነናል። እንደመጣንም ለክልሉ መንግስት አቤቱታ አቀረብን አስፈላጊ ወርዳታ ተደረገልን። ነገር ግን ዘላቂ መፍትሄ ይሆናሉ ያላቸው ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩናል ቻሉ ይላሉ ወጣቶቹ።
እዚህ መተን እኛ እንድንበጠብጥ ነበር የተፈለገው መቸላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲል እዚህ ፕሮግራም በነበረባቸው ሰዓት እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት ክልሉ አንረብሽም አንጠይቅም የሚቀበለንም ካጣን ችግር የለውም ዝም ብለን እናድርና በመነገው እንጠይቃለን አንድ እንዳትነጋገሩ ተባል። ስንመጣ ለሰራተኛና ማህበራዊ ጉዳይ ደዲ አንዳንዳችን ደብዳቤ ተጽፎ ከፌደራል መንግስት ማለት ነው ካቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል ይፈጸም ከብሎ የበታች አካላት ነው አልፈጽምልን ያሉ። ታች ያለው አመራር ላይ ትልቅ የሆነ ችግር አለ ከክልላችን መንግስት ጋር ግን ምንም ችግር የለም።
ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረኩ።
ጥቃቅን አነስተኛ በየክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ። የመስሪያ ቦታ የመሸጫ ቦታ ብድርም ያለምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል። ይሄን ሂደት እስከሚፈጽሙ ግን ወደ ስራ እንዲገቡ ነበር ፈልገን የነበር ወደ ስራ ለመግባት ፈቃደኛ አልሆኑ። በየተቋም ስንዞር የነሱ ማካል የነሱ የመረጧቸው ኮሚቴዎች ከኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለና ከተማ አስተዳደሩ የቀለብ ለነዚህ ለ165ቶች ማለት ነው ከተማ አስተዳደሩ ራሱን በወጣት ማከል እየቀለባቸው ነው ያለው። 60 ሺህ ብር የፌደራል መንግስት ለእንደለቀቀ የክልሉ መንግስት ገልጾልናል። ነገር ግን ያ 60 ሺህ ብር ወደ ከተማ አስተዳደሩ አካውንት እንዲገባ ተደረገ እስካሁን አልገባ። የነሱም ጥያቄያቸው ይሄ ነው። እኛ ደግሞ ያ ሲገባ በቀጥታ የተመደበላቸውን ብር በአሰራሩ መሰረት ይሰጣቸዋል ኦሬዲ ፌደራል መንግስት የመደበላቸው ስለሆነ ማለት ነው። ይሄ ብቻ አይደለም የ60 ሺህ ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው። ከክልሉ መንግስት ጋር ተላቀም ጋር ተነጋግረናል በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ። ይሄን ደግሞ አሁን ለምሳሌ የጠለፋ ዋስትና ያስፈልጋል። ይሄን የጠለፋ ዋስትና ማን ኃላፊነቱን ይወስድ? ቢያንስ መንግስት የጠለፋ ዋስትናውን በተቻለ መንገድ ትሪት እንዲያደርግላቸው በቃል የተግባባ ነው ማለት ነው።
ወጣቶቹ ቀደም ብለው ወደ አነሱት ቅሬታ ተመለስኩ። በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳ የእርዳታና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የስራ ኃላፊዎች አንዱንም ማግኘት አልቻልኩም። እንዳገኘኋቸው ግን የመመለስ ይሆናል። ኤልሻዳ የእርዳታና የልማት ግብረሰናይ ድርጅት በአንደኛና በሁለተኛ ዙር ከጎዳናና ከልመና መልምሎ የወሰዳቸውንና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ናኮረን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ የታወጀው የምህረት አዋጅ ጊዜ ገደቡ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌደራል ጠቅላይ አቃቤ ሕግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቅርቧል። የፌደራል አቃቤ ሕግ የህዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኒ ለአሜሪካ ድምጽ እንዳስረዱት በውጭ የሚገኙ ኢትዮጵያውያንም በአካል መምጣት ሳያስፈልጋቸው ቅጽ መሙላትና ሰርተፍኬት መውሰድ ይችላሉ ብለዋል። አቶ ዝናቡን ያነጋገራቸው እስክንድር ፍሬው ነው። የአዋጁ ጊዜ ገደብ እንደተጠናቀቀም አብራርተዋል። ከዛው ይጀምራሉ።
መረታዋጆ እንግዲህ ባለፈው ሐምሌ 13 2010 ነው ወጣ። ሰው በዛ መሰረት አዋጁ ላይ የተቀመጠው አዋጁ ግዜ ገደብ 6 ወራል ነው የሚለውና ኦልሞስት አሁን 6 ወሩ ያለቀ ያለበት ሁኔታ ነው ያለው። ጥቂት ሳምንታት ብቻ ናቸው 6 ወሩ ካንዶር ባልበለጠ ግዜ ነው
መቼ ያልቃል? በትክክል
በትክክል ጥር 13 ያልቃል። ያው completely ከዛ በኋላ ዋጋ የለው አዋጁ። ምክንያቱም ሐምሌ 13 ቁጥር 6 ወር አሰን ቁጥር ጥር 13 ያልቃል።
እንግዲህ አቶ ዘናቡ ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት? በመቶኛ ማስቀመጥ ይቻላል ወይ? ምን ያህሉ ሰው ተጠቀመበት? ምን ያህሉ አልተጠቀመበት? የነበረው ሁኔታ እስቲ በቁጥር ያስረዱኝ።
የተጠቀመውን እናውቃለን እሱን በቁጥር። ያው አዋጁ ሲወጣ አዋጁ አስቀመጣቸው ወንጀል ድርጊቶች አሉ። በዛው ወንጀል ድርጊቶች ከዚህ በፊት ጉዳያቸው ተጣርቶም የፍርድ ውሳኔ አግኝቶ ማረሚያ ቤት ያሉ የሚጠረጠሩ የሚፈለጉ ምርመራ መዝገብ ተከፍቶባቸው በፕሮሰስ ያሉት ተብሎ የተጠቀሱ ጉዳዮች አሉ። በተለይም ከግንቦት 30 በፊት በዚህኛው ወንጀል ድርጊቶች ውስጥ ተሳትፏል ተብሎ ያሉት አካላት በሙሉ እዚህ አዋጅ ተጠቃሚ እንዲሆኑ ነው አዋጁ ያስቀመጠው። ነገር ግን አሁን እስከ ዛሬው አሁን ስጪ ውይይት እስከምናደርግበት ደረጃ ድረስ በእኛ ደረጃ እስከ 800 ሰው የሚሆን የአዋጁ ተጠቃሚ ሆኖ ሰርተፍኬት የወሰደበት ሁኔታ ነው አለ።
ስንቱ አገር ውስጥ ሆነው ወሰዱ? ስንቶቹ በውጭ ባሉበት በተለያየ የውጭ ሀገራት ሆነው በኢንተርኔት ሊሆን ይችላል በተለያየ መንገድ እናንተን ድረገጽ በመጎብኘት ወሰዱ? በዛም ይታወቃል።
ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝቶ ያሉት ኦልሞስት ወደ 250ዎቹ የዚህ ምረት አዋጁ የሚያስቀምጠውን ሰርተፍኬት ወስዶ ከእስር የተለቀቁበት ሁኔታ ነው ያለው ማረሚያ ቤት ውስጥ። ከዚህ ጋር ታይዞ ምንም አይነት የታራሚዎች የለንም ማለት ነው። ሌላው እዚሁ ሀገር ውስጥ ሆኖ በተለያየ ወንጀል ጉዳይ ተከሶ ያሉት በአካልም ቀርቦ የወሰዱ አሉ። ወደ 317 ግለሰቦች እዚህ የሰርቲፊኬት የወሰዱበት ሁኔታ ነው አለም። በሌላ በኩል ደግሞ በተለይም የፖሊስ አካላት የሆኑት ወይንም ሚሊተሪ ሆኖ በማረሚያ ቤት ላይ ወንጀሎች ተከሶ ወደ ማረሚያ ቤት የነበሩ ወደ 162 የወሰዱበት ሁኔታ ነው አለም።
በኩብለላ በመሳሰሉት የተከሰሱ ፖሊሶች ማለት ነው።
አይ በኩብለላ በመሳሰሉት አይደለም፣ እነሱ ሌላ ዳታ ነው። አሁን ሌላ እሱኛው በእጅ የለም። ግን ማረሚያ ቤት የነበሩ ማረሚያ ቤት ያሉ ማረሚያ ቤት ውስጥ ሆነው ጉዳቸው ሲከታተሉ የነበሩት አካላቶችን ብቻ ናቸው የቀደሙ 162። ሌላ ውጭ ሀገር የወጡ ትውልደ ኢትዮጵያና ኢትዮጵያውያን ሳሉ ከዚህ ወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳቸው ሲጣራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ 71 ግለሰቦች አሉ።
በኢንተርኔት
ያስቀመጥ ነው።
ወለናንተ ድረገጽ ገብተው
ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅጾች አሉ። እሱም ሞልቶ የምረት አዋጁን ከት እንዲወስዱ ተደረጉ 71 ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ አሁን እስካለንበት ሰዓት ድረስ ወደ 800 ሰው የዚህ የምረት አዋጁ ሰርቲፊኬት የወሰደበት ሁኔታ ነው አለው። ያው እስከመጨረሻው ቀነ ገደም ጭምር ይሄኛው ሰርቲፊኬት የመስጠቱ ጉዳይ የሚቀጥል ነው የሚሆነው።
ግምቶች አሏችሁ እናንተ? ለምሳሌ ምን ያልባት ይሄን ያህል ሰው ነው ጉዳዩ ይሄን ያህል ኢትዮጵያውያንን ይመለከታል በሚል በቁጥር የያዛችሁት ነገር ነበር አቶ ዘናቡ?
አክቹአሊ ይሄን ያህል ሰው ብለን ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱ ለቀናቸው ቅድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰው በአዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስር ያሉ ወይንም የፍርድ ውሳኔ ስላላገኙም ስላሉ እነዛዎቹ በርካታዎች ናቸው የሚሆኑት ብሎ ታስባል። ምክንያቱም የነበረን የፍትህ ስርዓቱ በጣም ሲስተማቲኩ ሲስተሙ ራሱ ደካማ ከመሆኑ ጋር ተያይዞ፣ ሁለተኛ ደግሞ የነበርንበት ሁኔታው በጣም አመቺ ካለመሆን ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በኃይል በጉልበት መፍታቸውን ለመመለስ የሚያደርጉ ጥረቶች አሉ። እነዛዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካታዎቹ ይሆናሉ ተብሎ ተጠበቀ። ስለዚህ አዋጁ እነዛን በሙሉ ታሳቢ ያደረገ ነው። ሀገሪቱን የፖለቲካል ሚዳሩንም ለማስፋት እንዲያስችል ታሳቢ አድርጎ ወጣ በመሆኑ በርካቶች ቁጥር ሊኖሩ ይችላሉ ተብሎ ተሳባል። በእኛ በኩል ግን መጥቶ የመረጥ አዋጁ ይገባኛል ጉዳይ ይሄ ነው ብሎ ጉዳዩን በሚያስረዳው ቅጽ እና ማመልከቻ አቀርቦ ሰርቲፊኬት የወሰዱ አካላት አሁን ባለን በእጃችን 800 ነው። ይሄ በፌደራል ደረጃ ያለው ነው። ክልሎቹም በዚህ ረገድ አላቸው። በሌላ በኩል ደግሞ የሚሊተሪ መዋቅር አለ፣ የፌደራል ፖሊስ፣ መከላከያም እነሱም ለብቻቸው ነው። በአጠቃላይ አዋጁ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል ሰው ነው የሚለውን ዝርዝር በቁጥር ደረጃ ምን ገልጸው ነው የሚሆነው።
ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያዊ ከፌደራል መንግስት መውሰድ እየቻለ ለምን ከክልሎች ይወስዳል?
ጉዳዩ በተያዘበት ሁኔታ ነው የሚያመለክተው። ይሄ የነከዝ እዚህ ጋር ነው ብሎ በዛ እንዲያመለክት ለሚፈለግ ነው።
በ97 ምርጫው ወቅት ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ተቆጣጣሪዎች ጋር በተያዘ የክስ መዝገብ ተከፍቶባቸው ወይም ተከስተው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቤ ሕግ በፈለገው ጊዜ ሊያንቀሳቀሰው እንዲችል ሆኖ የተቋረጠ ማለት ነው ጉዳይ ያላቸዋል። እነዚህ ሁሉ ሊመረከታቸዋል። ይሄ
እዚህ አዋጁ ላይ በቦልድ ላይ ያስቀመጠው ምንድነው? ከግንቦት 30 በፊት ያሉት በተቀመጡት በአዋጁ በተቀመጠው
ግንቦት 30 2010 በፊት
2010 በፊት ወንጀል ተብሎ በተለዩት በተጠረጠሩት ወይንም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው ማለት ነው። ሌላ ያያቸው ነገር የለም ማለት ነው።
ስለዚህ ክስ መዝገባቸው ተቋርጦ ነገር ግን አቃቤ ሕግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለ ጉዳዮች በሙሉ ያለባቸው ሰዎች ይመረከታቸዋል።
አው ኦሬዲ አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በሚል ተጠርጥሮ የሚፈለጋል። ሁለተኛ ደግሞ በምርመራ ላይ አለ። ሶስተኛ ደግሞ ወንጀል ክስ ተመሰረተበት ወይንም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል።
የተቋረጠ ክሳቸው
የሚል አያስቀምጥም አዋጁ ላይ። ተጠርጥሮ የሚፈለግ ነው። ኦልሬዲ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው ምረት አዋጅ ባይወጣ ኖሮ የፍርድ ውሳኔ ያገኛል ከተገኘ ግለሰብ። ሁለተኛ ደግሞ በምርመራ ላይ ያለው መዝገቦች፣ ሶስተኛ ቅድም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህን ነው የሚያመለክተው።
አምን ለማለት ፈልጌ ነው ዘናቡ። ለምሳሌ የክስ መዝገቡ ተቋርጦ አይባልና ነገር ግን የህግ ባለሙያዎች ሲናገሩ እንደምንሰማው አቃቤ ህግ ግን በፈለገ ጊዜ ሊያንቀሳቀሰው ይችላል። ሙሉ ምህረት አይደለም ይሄ የሚባል ነገር አለ።
አዋጁ በተቋረጠ ክስ መዝገብ ላይ የሚያወራ ነገር አለ።
አንድ ሰው ግን ካለመሙላት ቢሞላ ይሻላል አይደል? አይፈልግም ብሎ ጽፈት ቤታችሁ ያንን ማመልከቻ ላይቀበለው ይችላል። ግን ሊፈልግም ላልፈልግም ይችል ይሆናል ብሎ በጥርጣሬ ውስጥ ያለ አንድ ኢትዮጵያዊ በተለይ ከኢትዮጵያ ውጭ አለ፣ ምን ቢያረክ ተመከራላችሁ?
እኛ ምን መክረው አክቹአሊ በዚህ በአዋጁ ላይ ተቀመጡት የወንጀል ድርጊት ተብሎ የተለዩ ጉዳዮች አሉ። ሰው በዛ ውስጥ የተሳተፉ አካላት በጉዳያቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገርም ሊወጣ ይችላል እነዛዎቹ ወይንም ደግሞ ይሄን ጉዳይ ፈጽም ያለው ክሱን አውቃለሁ ክስ ኦሬዲ ክስ ተመስርቶትም ሊሆን ይችላል፣ ስለመጠርጠሩም ደግሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል፣ ወይንም ደግሞ በሆነ አጋጣሚ ተይዞም ተፈቶም ሊሆን ይችላል ብሎ የሚያስባቸው ጉዳዮች ካሉ እኔ አድቫይዘር ማደርገው ይህኛው የምረት አዋጁ ከማለቁ በፊት ጊዜው ከመጠናቀቁ በፊት የሰርተፍኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው። እዛ ውስጥ ከሌለ ምንም የሚገደድበት ምክንያት የለም። እኛ በርካቶቹን መዘገባሉ፣ ግን እያጣራን ትክክለኞቹን ሰርተፍኬት እያዘጋጀን እየደወልን በኢሜይልም በማንኛውም ሁኔታ እያገኘ ናቸው። አልበለዚያ ደግሞ ሰውም እየወከሉ እየወሰዱ ያሉበት ሁኔታ ነው አለ። ስለዚህ ክፍት ነው አዋጁ ከመጠናቀቁ በፊት ማንኛውም ዜጋ ይሄን እድል እንዲጠቀም ነው በዚህ አጋጣሚ የምንገልጸው።
እንዴት ይግቡ ወደ ድረገጻችሁ? ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያውያንና ትውልደ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል፣ ቅጽ አለ፣ ምን የሚሞላ ቅጽ አለ። ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይገረጡልኝና በዛ በቃል
ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይሄን አፕሊኬሽን ሁሉም ሰው
ማመልከቻ ቅጽ አለ፣
ድረገጻችን አለ። በድረገጻችን ውስጥ መግባት ይችላል። ይሄም www.fag.gov.et በሚል ይገቡ ነው በቀላሉ እዚህ ውስጥ ገብቶ ከዛ ውስጥ ያለውን የማመልከቻ ቅጾች አሉ። በዛ ማመልከቻ ቅጽ ጉዳዮቻቸውን እንዲሞሉና እንዲልኩ ማድረግ ብቻ ነው የምንጠብቅባቸው። አልበለዚያ ደግሞ በአካል ቀርቦ ይህን እንዲሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይህን እንዲሞሉ
ሀገር ውስጥ ያሉ ተወካዮቻቸው
ይህን ማድረግ ይችላሉ። በጣም ቀላል ነው።
አቶ ዘናቡ ቱኑ የፌደራል ተቀራ አቃቤ ህግ የህዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር በጣም ነው አመሰግናለሁ ስለ ጊዜው በአሜሪካ ድምጽ ሬዲዮ አርማጭስ ነው
በጣም አመሰግናለሁ
እንግዲህ የዛሬው የካቢና ቪኦኤ ጉዟችን በዚሁ ተጠናቋል። እንደ ቀደም ሲል እንደተጠቀስኩት አስተያየቶቻችሁን በፌስቡክ @vioeamharic በትዊተርም እንዲሁ #ካቢናቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ አመሸው ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ማቅቤል ያብሮ ነበር። ጉዟችሁ የሰመረ ይሁን ይያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio Sagale Amerikati.